ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ቋንቋችቻችን ዛሬ እሁድ መጋቢት 4 ቀን 2014 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ መጋቢት 4 ቀን 831 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል እስከመቼ? አድማጮቻችን በዛሬ እሁድ ዝግጅታችን ባሳለፍነው ሳምንት በፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ እናቀርባለን። ዓለም አቀፍ የሴቶች ቀን የካቲት 29 ቀን ማክሰኞ በመላ ዓለምና ኢትዮጵያ ተከብሮ ውሏል። የሴቶች ቀንን በሚመለከት በእለቱ የካቀረብናቸው ዝግጅቶች የተወሰኑትን በድጋሚ እናሰማለን።
የምስጋና ቃላት ስላነሰኝ እንብየድ ጥረሽ አንቺን እናት
አው ሴት ነኝ። እስላምም ሁን ክርስቲያን፣ ታዛዥም ሁን ባለስልጣን፣ ሳድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዝዳንት የአገር መሪ፣ መንገድ ጠራጊም ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ። አሁኔ ነኝ ሴቲቱ ቀጥ ብለ እንድትሄድ የፈጠርኩልን የጀርባህን አከርካሪ። አው እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ፣ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ። ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶውን በሰቀቀን የተካፈልኩ። አው እኔ ነኝ ሴቲት የዚች ዓለም ቅመም የሁሉም መድኃኒት። የአልበርት አይንስታይን፣ ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች፣ የሼክስፒርና የሎረንስ ጸጋዬ ዕውቁ ባለቅኔ፣ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ። አው እኔ ነኝ ሴቲት ፍርሃት ያልወጠረኝ የነጻነት ታጋይ የህዝቡ ወታደር፣ ጥላ መከለያ ዋልታና ማገር። እኔ ለመሆኔ የሰው ዘሮች እናት አትሻም ምርምር አትፈልግም ጥናት። አሁኔ ነኝ ሴቲት ወላጅ የሚያበራሽ የነትርሲት የጸጋ የደብተራው የጋይም የገለብ ደፍላ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ የምርሳው ካሳ የሚኒሊክ እናም የጣይቱ የበላይ ዘለቀ የባቻባ ነፍሶ ወላጅ ነኝ ሴቲቱ። ስንት ጀብዱ ሰርተው ስማቸው ያልተነሳ በቅኝ ጊዜዎች ላይ ያኖሩ ጠባሳ፣ ባለታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች እናም አታውቅም እንዳው ልንገረ የመተንፈሻ ሳምባ የደም ስር የነጻነት ምልክት የክብር አሁን ኢቪንግ ሲቲ አገር ስለዚህም ክብር ይኖር አው ሴት ነኝ
ወሰን ኩይድ ተራሽ የአይዲየ
የኢትዮጵያ ሴቶች ድርብ ድርብርብ መከራ በዛሬው ዕለት በዓለም አቀፍ ደረጃ የዓለም የሴቶች ቀን ተብሎ ሲከበር ሴቶች በኢትዮጵያ የሚያከብሩትና መልካም ዓመት አለፈ የሚሉበት ሳይሆን መከራቸውና ጭቆናቸው ድርብ ድርብርብ ሆኖ ተባብሶና ከፍቶ መገኘቱን በመጻት የሚያስቡበት ይሆናል እንደማንኛውም ኢትዮጵያዊ የዘረኛው ስርዓት በደል የደረሰባቸው ቢሆንም በተስፋፋው የጦርነት ሁኔታ በተለይ ሴቶችና ህፃናት ለአስከፊ መብት ረገጣና ጥቃት መጋለጣቸው ደግሞ ታይቷል። ኮሎኔል ግራኝ ከይስሙላውና ጉራው ጨመር ተተጨባጭ ስራና ለውጥ ራቀናውና ካድሬ ሴቶችን ፕሬዝዳንት ሚኒስቴር እያለ ከሩዋንዳ በቀዳው መልክ ቢሾምም የሴቶች ሁኔታ ወደ ተሻለ ደረጃ ፈቀሊል አልቻለም። የዘረኞቹ መንጋ ሁር ተለቆ ህዝብን በጅምላ ሲጨፈጭፍ ሴቶች በየቦታው ለጋ ወይም እመበለስ ሳይባሉ በጅምላ መደፈራቸው ደግሞ ሊካድ ያልቻለ ክስተት ሆኖ በዘልማድ የወያኔ ደጋፊ የነበረው አምነስቲ የሚባለው እንግሊዝ ድርጅትም ማመን ተገዷል። የተደፈሩ ሴቶች ወደ እብደቱና ራስ ማጥፋቱን መገፋታቸው ተዘግቧል። ሴቶች የተጨመረባቸው እንጂ ህብረተሰቡን እያመሰና እያሰቃየ ካለው ስራ አጥነት ረሃብና ችጋር ደህነት ድርብ ጭቆና መደብደብ መረገጥ ወዘተ ከቶም ሊያመልጡ አልቻሉም። በአያሌ ህብረተሰቦች ውስጥ ያሉ የሴቶችን ደህንነትና መብት የሚጻረሩ ልምዶችና ባህሎች አሁንም አሉ። እንዲያውም በሃይማኖት አክራሪነት ሽፋን ሴቶች በብዛት በደላቸው ጨምሯል ማለትም ይቻላል። ህዝብን ከፋፍሎ ያጋጭልናል በሚል በአዲስ አበባ የሂጃብ ልብስ ቀድና ከብራለን ብለው የተነሱት ዘመናዊ ጉዲቶች ለሴቶች መሰረታዊና ሰብአዊ መብት ተቆርቋሪ ሆነው በቀሮም በወያኔም የደረሰባቸውን ግፍ በጥብቅ ሲያወግዙ አልሰማንም። የደምቢ ዶሎ ዩኒቨርሲቲ ተማሪ ሴቶች አማራ ብሎ ጠልፎ ደብዛቸውን ያጠፋውን ቡድን ኮሎኔሉ የህዝብ ድጋፍ አለው ብሎ ሐሰት በመላፉ መሰከረለት እንጂ አሳዶ ይዞ አልቀጣውም። ህዝብን መፍጀት ህጋዊ ሆኖ በተስፋፋበት ሴቶች መብት አልባ ቢሆኑ በወንበዴዎች ቢደፈሩ ስቃያ ስቃያትን በባሰና በከፋ ደረጃ ቢቀበሉ የሚያስገርም አይሆንም። ብዙዎች አገዛዞችና መንግስታት ከኛም በላይ ዴሞክራሲያዊ ላፈርባዮች ናቸው። ይልፈፋቸው እውነት ይሁን ውሸት የሚፈተነው በአገራቸው ባለው የሴቶች ሁኔታ መሆኑን ብዙዎች ያምናሉ። የኮሎኔል ግራኝ አገዛዝ ጸረ ሴት ነው። በአጠቃላይ ጸረ ህዝብ ከመሆኑ ጋር የተቆራኘ ነው። በሚታረስ መሬት እጥረት የተነሳ ለአንድ በነፍስ ወከፍ የሚገኘው መሬት ከግማሽ ሄክታር ያልበለጠ በሆነበት በአሁኑ ጊዜ ዘረኞች በኃይል ሚሊዮኖችን እያፈናቀሉ ባሉበት ትምህርት ቤትን በሚያቃጥሉበት በተቻለበት እንኳ የምርት እንቅስቃሴውን አፍነው ባለበት የሴቶች ኑሮ አስከፊ መከራቸው አስለቃሽ ሆኖ ይገኛል። ዘረኛው አገዛዝ ከግማሽ ህዝባችን በላይ ለሆኑት ሴቶች ካለፉት በባሰ ሰቀቀንና በዳይ ሆኖ አለ። ለእናት ኢትዮጵያ ሰማዕት ሆነው ታሪክ ሰርተው ያለፉ ሴቶች ወገኖቻችንን ስንዘክር ዛሬም ከመቼውም ጊዜ በበለጠ ሴቶች የትግሉ አካል ሆነው በአገር አድን ትግሉ እንዲሰማሩ ማድረግ ትኩረት ቢሰጠው የሚገባ ነው እንላለን። ሴቶች የህዝባዊ ትግላችን ምሰሶዎች ናቸው። በጋራ ለዴሞክራሲያዊ ኢትዮጵያ እንታገል።
Don't stop, yes, I'm just so damn young, I don't know more. Don't stop, I'm just so damn young, I don't know more.
የካቲት 28 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ከኢፍትሃዊ ጦርነቶች ጀርባ ሁሌም ምዕራባውያን ኃይሎች ትላንት አልን ከትላንት ወዲያ ሲነጋ ወይም ዛሬ ማታ የኢፍትሃዊ ጦርነቶች እና እልቂቶች ወላጆች የምዕራቡ ኃይሎች ናቸው። አፍሪካን የተቀራመቷትና ቅኝ አገዛዝን አስፈራው ያደቀቋት እነሱ ናቸው። የነጭ በላይነት ዘረኝነትን አስፍነው አፓርታይድን ደግፈው ለአፍሪካ መከራ ሆነውም ቆይተዋል። የይስሙላ ነጻነት ከታወጀም በኋላ በአህጉር ደረጃ ብሔራዊ ኩራትና የነጻነት ስሜት እንዳይሰርጽ እነድሙምባን ያስገደሉ፣ ንክሩማህን ይገለበጡ፣ ሙንድሌ ካብራልን ያስገደሉ እጃዙር ቅኝ አገዛዝን ያመጡ እነሱ ናቸው። የቅጥፈትና የሐሰት ፕሮፓጋንዳ አቅማቸው ከፍተኛ በመሆኑና የአፍሪካ አከባባይ ከበርቴ ተገስቶ የአህጉራችንን ንጥር ሀብት ሲያስረክባቸውም ስለቆየ እነሱ ወዳጅ ተብለው ለረጅም ዓመታት ከሚታገለው ህዝብ የቆሙትን ኃይሎችና አገሮች ጠላት ብሎ ሊያሳምንም ችሎ ነበር። ዛሬም ይሄው ችግር ውዥንብርን አስፍሮ ይገኛል። ኢህአፓ የአሜሪካን ፖለቲካ ተቃዋሚ ሆነው እነሱ እንደሚሉት ርዕዮቱ ኮሙኒስት በመሆኑ ሳይሆን በነበረው የለውጥና የአብዮት አቀንቃኝነት በአፍሪካዊ ስሜቱና በአህጉራዊ ኩራቱ ሁሉ አቋሙ ከአሜሪካና ምዕራባውያን አቋም ጋር የተጋጨ ስለነበር ነው። የአፍሪካ ሀገሮችን ነጻነት የሚፈልግ ቅን አፍሪካዊ፣ አፍሪካ በራሷ አገር ትቁም የሚል ማንኛውም ዜጋ አቋሙ ጸረ አሜሪካ፣ ጸረ ምዕራባውያን መሆኑ የሚጠበቅና አይቀሬም ነበር። በተጨባጭ በኢትዮጵያ አሜሪካ፣ እንግሊዝ፣ ጀርመን፣ ስዊድን፣ ኖርዌይ ያጤውን ፊውዳል ስርዓት ደጋፊዎች ነበሩ። መሬት ላራሹ ብሎ የተፈለፈውን ተራማጅ ክፍል ኮሙኒስት ብለው ለማውገዝ አንዳቸውም ጊዜ አልፈጀባቸውም። መሬት ላራሹ ድሃው ይማር፣ ድህነት ወንጀል አይደለም፣ መሰረታዊ ዴሞክራሲያዊ መብቶች ይከበሩ፣ አርሶ አደሩ የሚጎዳውን የመሬት የግብር ታክሲ ሰረዝ ወሰተ በሚሉ መፈክሮች ዙሪያ የተደረጉ ሰልፎች፣ ህዝባዊ መንግስት ይቋቋም ጥያቄ በምንም የኮሙኒስት መፈክሮች አልነበሩም። ኢህአፓም እንደ ፓርቲ መርሁን ሲያቀርብ ህዝባዊ መንግስት አለ እንጂ ሶሻሊስት አገዛዝ አሁኑኑ አላለም። ኋላም ይህን የሚል ፕሮግራም አላጸደቀም። በእነ አሜሪካ የርዕዮት ሰበካ ዛሬም የናወዙ ክፍሎች በሰሞኑ ሊካሄድ የጀመረው የሩሲያና የዩክሬን ጦርነት በዴሞክራሲያዊ ዩክሬንና በአምባገነን ሩሲያ መሃል መስሏቸው መቆሚያ ማረፊያ አጥተው ይደነባበራሉ። ዩክሬን ከሶቪየት ህብረት ከተገነጠለች በኋላ ጠቅላ ወደ ምዕራቡ ጉያ መሸጎጧና ሩሲያን ማሳሰቧ የሚካድ አይደለም። አሜሪካ በዓለም ብቸኛ ሀያል መንግስት ልትሆን ያላትን መጥፎና ውጉስ ፍላጎት አላስኬድ ብሎ ያለው ደግሞ ሩሲያ ነው። በሁሉም መስክ አንዱ ወገን ዴሞክራሲያዊ ሌላው ደግሞ ጸረ ዴሞክራሲ በሚል በድፍኑ ፍረጃ የሚመረመር ክስተት አይደለም። ሻቢያ ጥቅሙን አሰላስሎ ከሩሲያ ጎን መቆሙ ብልጥ እያሰኘው መሆኑን እያየን ነው። ምዕራቦች በሞላ በጅምላ ከዩክሬን ጎን ቆመዋል። ከትላንት ወዲያ የአፍሪካን ስደተኞች ትላንት እንዲያውም መሪታችን አናስገባም ብለው አፍሪካውያን ስደተኞችን የከለከሉትና በብርድ በጫካ ያስገደሉት እነ ፖላንድ ሆኑ። አፍሪካውያንን እያፈሱ ማባረርን የተያያዙት እነ ፈረንሳይ ነጭ ናቸው በሚል ከዩክሬን ብዙ መቶ ሺህ ስደተኞችን እያስተናገዱ ናቸው። ዘረኝነት ምዕራባውያንን ከድሮ ጀምሮ የሚገልጣቸው እንደሆነ አለ። የተጠረራቸውና አገሩን ያስቀደመ ሰይጣን ተብሎ ሲዋከብ ወይም ሲጋለጥ ሲገደል ሲታመስ ወይም እንደ ጋዳፊ ዲያብሎስ ተብሎ ሲገደል የተጎነበሰላቸው ግን ባላቸው የቅጥፈት አቅም ብልህ መሪ አዋቂ ዴሞክራሲያዊ ወዘተ በሚል ይሞገሳል። እንደ ኮሎኔል ግራኝ በጠራራ ፀሐይ ተሻሽጦ አለችሎታ ብቃትና ስራው ባለማቀፍ ደረጃ ለሽልማትም ይበቃል። ከጥንት ጀምሮ ያየነው ያወቅነው ነው። የዩክሬን መሪ ዛሬ ሰማይ ነክ ሙገሳን የሚያቀርቡለት መለስተኛ የኪነት ሰው የነበረ እንጂ በየትኛው መስፈርት ከቭላድሚር ፑቲን የሚወዳደር የፖለቲካ ችሎታ ያለው ሰው አይደለም። ለአሜሪካና ለምዕራቡ ተጎንባሽነቱ ግን በእነሱ ዘንድ ሚሳን ለግሶታል። አሜሪካና ምዕራባውያን ከራሳቸው ጠባብ ፍላጎትና ጥቅም ውጪ ለዓለም ሕዝብ በተለይም ከተቆረ ምንም ደንታ እንደሌላቸው ዛሬም በከፋ አቋማቸው እየተረጋገጠ ነው። ጀርመንና ኖርዌይ የኢትዮጵያን የአፍሪካን ስደተኞች አሁንም ሊያባረሩ እየጣሩ የዩክሬንን ስደተኞች መቀበል ብቻ ሳይሆን በመላው ምዕራብ አውሮፓ በነጻ የመጓጓዝና የመስራትን መብት ቢያንስ ለአሁኑ ሰጥተዋቸዋል። ለነገሩ ህዝብን የፈጀው ወያኔ አሜሪካና ምዕራቡ የሰጡት ማፈሪያ ድጋፍ ራሱ በቂ መረጃ ነው። ይህ ሁሉ እያለ ዛሬም ወዳጅ ጌታችን ብለው የተነጠፉ ክፍሎች ማፈሪያም ወራዳም ቢባሉ ሲያንስ ነው። የአሜሪካ ሰልፏ ትላንትም ዛሬም ከጸረ ኢትዮጵያ ከሆኑት ጋር ነው። እባብ ስለሆዱ ይሄዳል በሆዱ እንደተባለው ጸረ ሩሲያነቷና የዩክሬን ደጋፊ በሉኝ ማለቷ ለጥቅሟ ስትል ብቻ ነው። ስንት ህዝብ የጨረሰው ወያኔ ላይ የረባ ማዕቀብ ስትል ሰማናት ስታደርግ ሳየናት። የሩዋንዳ ህዝብ ለፍጅት ሲደረግስ አላየሁም አይመለከተኝም ስትል አልታዘብናትም? አፍሪካውያን ስደተኞች የፍልስጤም ዜጎች አሁንም በስቃይ ማጥ ውስጥ አይደሉምን? የኩባ ህዝብ ላይ ማዕቀቡ መች ተነሳ? የፖለቲካ እስረኛውን ሙሚያ አቡ ጀማልንስ መች ፈቱት? ብዙ ብዙ ማለት እንችላለን። አገር ወዳድነትና ጸረ አሜሪካ ፖለቲካ አሁንም ተወራራሽ ናቸው። የአሜሪካ ቡችሎች እርማችሁን አውጡ። ድል ለኢትዮጵያ ህዝብ አገር አድን ትግል፣ ውድቀት ለባንዳና ዘረኛ መንጋ።
No.
የረቡ የካቲት 30 ቀን 2014 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ ሰረፈኑ ሲራ መክሸፍ አለበት መንሲው ፈልጉኝ አይልም ጥላቻ ነው ከበሸቀጠ ዘረኝነት ጋር የበሰበሰ ጥላቻ የኮሎኔሉ ዘረኛ አገዛዝ ፖለቲካ በዘረኝነትና ጥላቻ ላይ የተመሰረተ መሆኑን ቢያንስ አብዛኛው የአገር ቤት ዜጋ አልሳተውም አገዛዙ ፋኖ የተባለውን ኃይል መጥላቱ የሚጠበቅ ነው ማለትም አገዛዙ ሊሸፋፍን ቢጠርም ጸረ ኢትዮጵያዊ ሲሆን ፋኖ የመጣው ሆነ በትግል የተሰማራው ኢትዮጵያን ለመጠበቅ በመሆኑ የሁለቱ አቋም የተጻረረ ነው ኮሎኔሉና መንጋዎቹ ዋና ጣላት በሚል የሚፈርጁት ያው የፈረደበትን አማራ ነውና ከወያኔ ጋር ውሎ አድሮ መታረቃቸው የሚጠበቅ ሲሆን ሰላምና መረጋጋትን የምናገኘው ኦሮሚያን የምንመሰርተው አገር ወዳዶች ሲጣፉ ነው በማለታቸው በዚህ ረገድ ከሁሉም በላይ ጸረ አማራዎች ናቸው ለዘረኞቹ የነገ ኢትዮጵያ በተለይ አማራው የደቀቀባት የኦሮሚያ በላይነት በሙሉ የተረጋገጠባት ኢትዮጵያ ያስባሏት ቅርሶች ቋንቋ ታሪክ ሰንደቅ ዓላማ ተሰርዞ ተፈቆ በአንኖሌ መሰል ልቦለድ ተተክቶ ኮሎኔሉ የሚነግስባት አገር ስትሆን ነው ማለትም ኢትዮጵያነቷ ሲጠፋ ማየትን ነው የሚፈልጉት የህርኩስ ዓላማ የወያኔ ወዳጆች በአዳንም ይጋሩታል የአማራው ልዩ ህዝባዊ ኃይልና ፋኖ ባይኖር ኖሮ ኮሎኔል ግራኝ ሳይውል ሳያድር ፈርጥቶ ማድጋስካርም የሚቆም አልነበረም የኮሎኔሉ ጦርነት ሻቢያ ገብቶ አቅጣጫ አስቀየረው እንጂ ያው አለዋለውና ሳይመታው ቀረ እንደሚሆን መገመት የሚቻል ነው ከመቃሌ ፈርጥጦ ሲወጣ እና አዲያርቃይን አስረክቦ ያስመለሰ አስመስሎ ሲሮጥ ቦሎና ሰሜን ሸዋ ህዝብን ሲያስፈጅታየ እንጂ ጠንከር ፈርጣም ብሎ ወያኔን ቀርቶ አቅመ ቢሶቹንም አልተጋጠረም አሁንም የተጀመረው ሴራ ከወያኔ ጋር እርቅ መስርቶ የፈረንጆቹን ድጋፍ ማግኘት ነውና የክደት በሚስጥር ተጀምሮ ቆይቶ አሁን ደግሞ ኮሎኔል ግራኝ ከወያኔ አደራድሩኝ ብሎ ልመናን ይዟል ወያኔም ህዝብ በትግልና በመስዋዕትነት ያለቀቀው ለመሬቶች መልሱልኝና እንደ ትላንት ምዕራብ ትግራይ ብዬ አማራውን አባረረ አፋሩን አፈናቅዬ ልፈንጭበት ብሏቸዋል ኮሎኔሉም ለመናውን ሲያጠፍ መሬቱን እመልስ ነበር ግን ፋኖና ህዝባዊ ኃይል የተባለው አማራው አስቸገረኝ ያላቸው ከብዙ አቅጣጫዎች ተዘግቧል ሰሞኑን በመጣ የሞከሩት አይነት ትጥቅ ማስፈታት በተደጋጋሚ ሲታይም ቆይቷል ፋኖን መሪ አልባ ለማድረግም በእቅድ ሲሞክሩ ቆይተዋል በትኩረት የተያዙት ግን አማራውን ህዝብ ባውራጃዊነት ስሜት ለመከፋፈልና የሃይማኖት ልዩነትን መሰረት አድርገው ግጭትን ለማራገብ ነው በዚህ እርኩስ ስምሪታቸው የራሳችን ጠማማ እንዲሉ አማራዎች የሆኑ ራሳቸው አንዳንዶች ምሁር በሉንባዎች ህዝብን ባውራጃና በጎጥ ከፋፍለው ሊያዳክሙም እየጣሩ ናቸው በአማራው እርስ በርሱ መሃል ልዩነትን ለመትከል ጎንደር ሲጠቃ ወሎን ምናገባው ሸዋው ሲፈጅ ጎጃም ምንቸገረ የሚል የመነጣጠል ስሜትን ለማስፈን ፋኖ በጎጥ ደረጃ ተወስኖ ተከፋፍሎ ራሱን ለጥቃት አጋልጦ እንዲገኝ ሐቁ ግን ወያኔ የቀማው መሬት የነገሌ ብቻ ሳይሆን የህዝብና የመላ ኢትዮጵያም ነው አውራጃዊነትን ስሜት አሽቀንጥሮ መጣል ግዴታ ነው የጠባብ ብሔረተኝነት ስሜት ራሱ ለሀገራችን ጠንቅ ነው አገር ሲባል ብሔር ሲነሳ ጎጥና አውራጃን ህዝብን እንደ ሶማሊያ እርስ በርስ የሚያባላ የነ ኮሎኔል ግራኝ የፍጅት መርህ ነው ፋኖን ለማፍረስ የጀመሩትን ሻጥር ሁሉ ከጥቅም ውጭ እናድርግ ጠባብ ብሔረተኝነትም አውራጃዊነትም ይወገዱ ደል ለኢትዮጵያ ህዝብ አገር አድን ትግል Thank you.
ከጀርባሽ ላይ ሳልወርድ እንግዲህ በእግሮቼ ችግርሽን ሳላውቀው ይሄውና ልጌ ማልቀሴን አሳወቅ ምክንያት ፈልጌ ሆሽ ከልጇ ሌላ ተወጋች ሲሉኝ አላመንኩም ነበር እስኪ
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን። ሁኔታ ሲገለባበት ወርቅ ይረክሳል፣ መዳብ ይነግሳል። ትውልድ አረማሞ ሲሆን ጀግና ይገፋል፣ ዘረኛ ይገናል። ለኢትዮጵያ አገራቸውና ወገናቸው በጎራይ የሰነቁና ባለውለታ የሚባሉ ትውልዶች በኢትዮጵያ ምድር የመፈጠራቸውን ያህል ኢትዮጵያን ካላፈረስ፣ ህዝብን ካላጫረስ፣ አገርን እና ህዝብን ካላዋረድን ባይ አረማሞ ትውልዶችን መፈጠራቸውን ዛሬ እንደብቀው ወይም እናድበስብሰው ብንልም የማይሆን ነገር ነው። የአደባባይ ሚስጥር ሆኗልና ነው። ትውልድ በተቃርኖሽ የተሞላ መሆን አለም የማይባል ሊባልም የማይችል መሆኑን የህብረተሰብ እድገት ህግጋት የሚመሰክሩት እውነት ነው። የኢትዮጵያው ግን ጠርዝ የረገጠና መረን የለቀቀ መሆኑ ብቻ ሳይሆን በየትኛውም የዓለማችን ክፍል ያልተስተዋለና ረጋ ተራሽ መሆኑ ነውረኛም ጸያፍም ያስብለዋል፣ ህገወጥ ነውም ያስብለዋል። ትውልድ በእድሜ አቻነት አንድ ነው ወይም ተመሳሳይ ነው ከሚባልበት ጭብጥ ይልቅ ባላቸው ፖለቲካዊ፣ ኢኮኖሚያዊና ለሀገሩ በሚሰጣቸው አመለካከቶቹ፣ አላማዎቹና ግቦቹ የሚለያይበት ጭብጥ የበለጠ ጎልቶ ይወጣል። ትውልድ በእድሜያቻነት ብቻ የማይከፈል መሆኑን የማህበራዊ ሳይንስ ዕውቀት ዘርፍም ዝርዝሮ ያስቀምጣል። መከፋፈያ ዘዴዎችንና ቀመሮችንም በግልጽ ያስቀምጣል። በኢትዮጵያ ባለፉት 5-10 ዓመታት ውስጥ ስለ ኢትዮጵያ ትውልዶች የተጻፉ የውሸት ድርጊቶች፣ የተደመጡ ልሳኖች፣ ተደረጉ የተባሉ የውሸት ጥናት ተብየ ድምዳሜዎች ከዚህ እውነት ጋር በእጅጉ የተጣረሱ ናቸው። በውስጣቸው እኩይ ዓላማዎችና ተግባራቶችን ከግል ፍላጎቶች ጋር ያጣመሩ በመሆናቸው አሳፋሪዎችም ነውር ተግባራቶችም ነበሩ፣ ዛሬም ያው ናቸው። ውጤታቸው ደግሞ ከምንም በላይ አንገብጋቢና እጅግ የሚያስቆጭ መሆኑንም እያየነው ነውና እየተመለከትነው ነው። የትውልድን ባንዳውን ከጀግና ገንቢውን ካፍራሹ፣ የዲሞክራሲ አርበኛውን ከጸረ ዲሞክራሲያዊው እያደባለቁ ባንድ ቅርጫት የማስቀመጥና የመፈረጅ እኩይ ተግባር ዛሬ ተጀመረ አይደለም። በፋሽስታዊው ድርግ ተጀምሮ እየተንከባለለ መጥቶ ከዛሬ የደረሰ መሆኑን መካድ በፍጹም አይቻልም። ከ1960ዎቹ ትውልዶች ውስጥ አሰላለፋቸው፣ ዓላማና ተግባራቸው በርካታ የሚባሉ የትውልድ አጥሮች ተፈጥረው ነበር። በርካታ የሚባሉት ቡድኖች በጠባብ የጎጠኝነት አጥሩ የታጠሩ መሆናቸው ብቻ ሳይሆን ዓላማና ተግባራቸው ጸረ ኢትዮጵያና ጸረ ኢትዮጵያዊነት ነበር። ሁሉም የውሸት ትርክት የተጠናወታቸው ያስተሳሰብ ድሆች ነበሩ። የሻቢያን የኤርትራ ጥያቄ የቅኝ ግዛት ጥያቄ ስለሆነ መፍትሄው መገንጠል ብቻ ነውን ያስታውሳል። የወያኔዎችን ትግራይን በመገንጠል ነጻ የትግራይ ሪፐብሊክን እንገነባለን ብቻ ሳይሆን ከገዢ ስርዓት የበለጠ የአማራውን ህዝብ በጠላትነት ማስቀመጣቸው ያስተሳሰብ ድህነታቸውን ማሳያ መነጽር መሆኑን መረዳት ይቻላል። የነሆነ ግን በኢትዮጵያዊነታቸው እንደራደራለንና እኛም እንገነጠላለን አቋማቸውን ልብ ይሏል። እንደ ኦብነግንና የመሳሰሉትን ለአብነት ማንሳት ይቻላል። ፋሽስታዊው ደርግና በዙሪያው ያሰባሰባቸው እነ መይሶን፣ ወዝሊግ፣ እጫስ፣ አንጃዎችና መሰሎቹ ደግሞ ባንዳዎችና ምንደኞች መሆናቸው ብቻ ሳይሆን ያረመኔያዊ ተግባራቶቻቸው ውጤት ይኸው እስከዛሬ ተመዝዞ አላልቅ ብሎናል። በዚህ ዘመን ከነዚህ ፋሽስታዊ ባንዳዎች፣ አንጃዎች፣ ጠባብና ዘረኛ ቡድኖች በተቃራኒው ምናልባትም ኢትዮጵያ እንደገና ደግማ ለመፍጠር ብዙ ጊዜም ትውልድ የሚፈጅባትን የኢሃፓውን ትውልድ ፈጥራ ነበር። ይህ ትውልድ በመጥቅ የፖለቲካ ብስለቱ፣ ባላማና ትግል ጽናቱ፣ በዲሞክራሲያዊ ባህል ጥንካሬው፣ በአፍቅሮተ ሀገሩና ወገኑ እንዲሁም በአማራጭ የፖለቲካ ፕሮግራሞቹ ትክክለኛነት አንጻር ሲገመገም ትውልዱ ከነበረበት ወደፊት ቀድሞ የተፈጠረ ነበር ቢባል እውነትን መመስከር እንጂ ግነት የሚባል ሊሆን አይችልም። የዚህ ትውልድ ጩኸትና መታገያ መፈክሮቹ ዴሞክራሲ ያለገደብ፣ የሕግ የበላይነት ይረጋገጥ፣ የብሔረሰብ፣ የሃይማኖት፣ የጾታ እኩልነት ይከበር፣ መሬት ላራሹ ይሁን፣ ጊዜያዊ የሽግግር መንግስት ይቋቋም፣ ወዘተ አንኳር ጥያቄዎቹ ነበሩ። ይኸው እስከ ዛሬም መመለስ ባለመቻላቸው ትውልድ ተሻግረው የዛሬውም ትውልድ መሰረታዊ ጥያቄዎች ሆነዋል። ታዲያ ኢህአፓ በኢትዮጵያዊነቱና ኢትዮጵያን አፍቃሪነቱ እንዲሁም ዴሞክራሲያዊ ባህሉ በፋሽስታዊ ደርጎች ተጨፍጭፏል፣ ተሰቃይቷል፣ ተሰዷል። በእነዚሁ ዘረኛና ጠባብ ድርጅቶች በቡድንም ሆነ በተናጠል በተለያዩ ቦታዎችና ጊዜያቶች ጥቃት ተፈጽሞበታል። በኢህአፓ ኢህአሳ ላይ ጥይት ያልተኮሰ፣ ጦርነት ያላወጀ፣ በትግሉ ላይ መሰናክል ያልፈጠረ አልነበረም። ምክንያቱ ደግሞ ሌላ ምንም ሳይሆን ኢትዮጵያዊነቱ ብቻ ነው። ኢትዮጵያዊነቱ መከበሪያው መሆን ሲገባው መሰደቢያውም ሆኖ ነበር። አባ ኢትዮጵያ መባል ስድብ ከተባለ፣ በኢህአፓ ኢህአሳ ላይ የዘረኞችና ጠባቦች የተባበረ ጥቃት ከተነሳ፣ በ1970 ዓመተ ምህረት ወያኔና ሻቢያ ተባብረው ሲወጉት፣ የደርግ ጦር ከአዲግራት ተነስቶ በደጋህሙስ አድርጎ በሳልሲ ተራራዎች ላይ በመመሸግ ካሲምባ በስተደቡብ አቅጣጫ ከበባ አድርጎ ድጋፍ ሲሰጥ እንደነበር ሲታወሰኝ ይነዝረኛል፣ ይደነዝዘኛልም። በጎንደርስ የደባርቅ አውራጃ አስተዳዳሪና የደርግ አባል የነበረው መቶ አለቃ ገብረ ሕይወት የወያኔ አባል በመሆን ከወያኔ ጋር በመተባበር ጥቃት አልፈጸመምን? ፈጽሟል። ፋሽስታዊ ደርግ አገርና ወገን ከሃዲ እንደነበሩት ወያኔና ሻቢያ ወይም ኦነግ አገር ገንጣይ አስገንጣይ፣ የፔትሮዶላር ምንደኛ፣ የነ አሜሪካ ቅጥረኛ፣ የሶማሌው ዚያድ ባሬ ተባባሪ ወዘተ እያለና በጭራቅ እያስመሰለ ይቀሰቅስበትና ያስተምርበት አልነበረምን? የ1960ዎቹን ትውልዶች በአንድ ቅርጫት መጠቅለልና መፈረጅ በፋሽስታዊው ደርግ የተጀመረ እንጂ የዛሬ አዲስ ነገር አይደለም የሚባለው ለዚህ ነው። ፋሽስታዊው ደርግ ለኢትዮጵያ ልዕልና መጠበቅ፣ በሕዝብ አፍቃሪነቱ፣ ለዲሞክራሲ መርህ ተገዥነቱ፣ በትግል ጽናቱ ወደር የማይገኝለት የኢህአፓውን ትውልድ ጨፍጭፎ በመጨረሱ የዛሬው ቅጥ ያጣ የአገሪቱ ፖለቲካ፣ ኢኮኖሚያዊና ማህበራዊ ቀውስ ከዚህ እንዲደርስ አደረገ ተብሎ በመንስኤነት ተጠቃሽ ባልሆነ ነበር። አገሪቱን ተከላካይ ትውልድ አልባ አገር አድርጎ ለዛሬዎቹ አውሬ መሰል ጨካኞች እጅ ላይ ኢትዮጵያም ባልወደቀች ነበር። የንባብ አቅም ውሱን በሆነበት የህብረተሰብ ክፍል ጅምላ ወንጀላቸው ያደረሰው ውዥንብር በቀላል የሚታይ አይደለም። ኢትዮጵያንና ዜጎቿን ለ17 ዓመታት የቁም ስቃይ ያሳየው ፋሽስታዊ ደርግ ሲወገድ በጭራቅ የሚመሰለው ወያኔ፣ ወያኔ ሲወገድ ደግሞ ኦዴፓ የተባለው ዘረኛ የኦሮሞ ጽንፈኛ የተደረገው ከእሳት ወደ ረመጥ የሚባል የስልጣን ፍርርቅ ነው። ለዚህም ነው ዛሬ ብዙዎች ይህን ክስተት ሁለተኛው ግፍ ልብሴን ይገፍ፣ ሶስተኛው ጀርባዬን ይገርፍ እያሉ ሲዛበቱ የሚደመጡት። ሁሉም ዘረኞች አረመኔዎች ናቸው። ሁሉም ዘረኞች ጸረ ኢትዮጵያና ጸረ ኢትዮጵያዊነት የሰረጸባቸው ናቸው። ጸረ ዴሞክራሲና ጸረ ሰላም ናቸው። ወያኔም ሆነ ኦዴፓ የውሸት ትርክት የጉዞ ምርኩዛቸው ነው። ስለ ውሸት ትርክት ካነሳን እነ ወያኔን ምን ጠቀማቸው ብለን ብንጠይቅ፣ በተለይ ለወያኔ በእውነትና ውሸት ተቀባይ ትውልድ መካከል የትውልድ ክፍተት እንዲፈጠርለት ረድቶታል። የራስ መንገሻ ስዩም ትውልድ የትግራይ አስተዳደር ወይም ህዝብ ከተከዜ ማዶ በእነሱ ዘመንም ሆነ በአባቶቻቸው ወይም ባያቶቻቸው ግዛት እንዳልነበራቸው በትክክል የሚያውቅ ትውልድ ነው። ይህን ዕለት ከለታት በአንድ ቀን በአሜሪካ ድምጽ የሬዲዮ ፕሮግራም ተጠይቀው በተናገሩ ከጥቂት ቀናት በኋላ ማስተባበያ እንዲሰጡ መገደዳቸውን አድምጠናል። ዛሬ ይህን ዕለት የሚያውቀው የትግራይ ተወላጅ ቁጥር እየተመናመነ ሄዷል። የዛሬዎቹ በወያኔ ዘመን ተወልደው ያደጉ በመሆናቸውና ይህን የውሸት ትርክት እየተጋቱ ያደጉ በመሆናቸው ይህን ውሸት እውነት የሚል እንጂ ሐሰት የሚል ትውልድ ማግኘት የሚከብድ ይመስለኛል። ውሸት ሲደጋገም እውነት ይመስላል በሚለው እውነተኛ አባባል በዛሬው የትግራይ ትውልድ ላይ አልሰረጸም ማለት አይቻልም። የኦሊፓ ብልጽግናዎችና ወነጎችም የአዲስ አበባና ወሎ ኬንያ የውሸት ትርክት ስር ሰደድ ባይሆንም ዓላማና ግቡ ይህን የትውልድ ክፍተት በኦሮሞ ተወላጅ ወጣቶች ውስጥ ለማስረጽ ነው። እነዚህ የውሸት ትርክቶች ምንጮቻቸው ህሊና ቢስ ከሆኑ ስሜታዊ ዘረኞች የፈለቁ በመሆናቸው ከእውነተኛው ታሪክ ጋር የተጣረሱ፣ ከኢትዮጵያ ግንባታና ከኢትዮጵያዊነት ማቆጥቆጥ ጋር የሚጋጩ በመሆናቸው ከልብ ከህሊና የሚወገዙ እንጂ በስሜታዊነት የሚደገፉ አይደሉም። ለትግራይም ሆነ ለኦሮሞ ህዝብ የሚጎዱ እንጂ የሚጠቅሙ አይደሉም። ውሸት ለማንም በምንም አለመጥቀሙ ብቻ ሳይሆን ዛሬ በስሜት የሰከረው ሁሉ ወደ ህሊናው ሲመለስ በተናጠልም ሆነ በቡድን አሳፋሪና አዋራጅ ተግባር ሊባል እንደሚችል ከወዲሁ መናገር ይቻላል። ዛሬ ጊዜ ሰጥቶናል ብለው በየቦታው ቢያንባርቁም መጥፋት መዋረዳቸው ማይቀር ነው። እውነት ትኮሰምናለች እንጂ አትጠፋም። እነዚህ ራሳቸውን አዋርደው ኢትዮጵያ ሀገራችንና ልጆቿን ያዋረዱ ፋሽስቶች፣ ዘረኞችና ጠባቦች በጫንቃችን ላይ የተኮፈሱት ባለመተባበራችን ብቻ ነው። የዛሬዎቹ ወያኔ ኢህአዴግም ሆነ ኦዴፓ ብልጽግና ለዛሬዋ ኢትዮጵያ የሚመጥኑ አይደሉም። ካኩሪ ኢትዮጵያዊ ፍቅሩ ዝንፍ ያላለው ኢህአፓ፣ ከጽኑ የትግል ዓላማው ሸብረክ ያላለው ኢህአፓ፣ አኩሪ ታሪኩ ካልጎደፈው ኢህአፓ፣ በዴሞክራሲ ባህሉና በትግል ጽናቱ ጎልቶም ቢታየው ኢህአፓ ለዛሬዋ ኢትዮጵያ በርግጥ ይመጥናታል፣ ይገባታልም። ኢህአፓ አይደለም ለኢትዮጵያና ኢትዮጵያውያን፣ ለዘረኞቹ የተበላሸ አስተሳሰብና አመለካከት ነጻ መሆን የሚረዳቸው የኢህአፓ የዴሞክራሲ መርህ ተከል አስተሳሰብና አመለካከት ብቻ ነው። ቀውስ ሲበዛ፣ ሁኔታ ሲገለባበጥ ወርቅ ይረክሳል፣ መዳብ ይነግሳል። ትውልድ አረማሞ ሲሆን ጀግና ወደ ዳር ይገፋል፣ ዘረኛ ይገናል የሚለው የዛሬው ዘላቂ መሳይ ግን የሚጠፋ አስተሳሰብ መጥፋትና መወገድ የሚችለው የኢህአፓን ዓላማና ትግል ስንደግፍ፣ በዙሪያው ስንሰባሰብና ስንደራጅ ብቻ ነው። ያን ጊዜ ዘረኞች ይከስማሉ፣ ኢትዮጵያም አቸናፊ ትሆናለች።
የሴቶችን መብት ማስከበር የሁሉም ኃላፊነትና ግዴታ ነው። የካቲት 29 ቀን 2008 ዓ.ም ለማንኛውም ያለም አቀፍ ሴቶችን ቀን ታሪክ በጥሞና ለተመለከተ ቀን ሐሳብ ይዘጋ ባለፉት 100 ዓመታት በዚህ በኩል የተደረጉት እንቅስቃሴዎች ለማህበራዊና ፖለቲካዊ ፍትህ መገኘት የተደረጉት ትግሎች መሆኑን ይገነዘባል። ይህ የሴቶች ቀን የሚል ስያሜን አግኝቶ በካቲት 9 ቀን ወይም ማርች 8 በየዓመቱ በመላው ዓለም የሚከበረው በመላው ዓለም ለሚገኙ ሴቶች ሁሉ የተሻለ የሥራና የኑሮ ሁኔታ የመብት መከበር ወዘተ እንዲኖር አላማ ያደረገን ትግል ለማስከበር የተወሰነ ቀን ሲሆን የኢትዮጵያ ሴቶችም የጥታ አምሳያቸው የሆኑትን የዓለም ሴቶች አካልናቸውና የአንድነታቸው መገለጫ ነውና አመት መስሎ በታያቸው ሁኔታ በየቦታው የሚያከብሩት መሆኑን ግልጽ ነው። እንዲሁም ይህ ቀን ፍርነቀል የሆነ ለውጥ ለማምጣት ሴቶች ያደረጉትን እንቅስቃሴና እንዲሁም ባህልና ጥረታቸውን ለማስታወስና በተለይም ደግሞ ለዚሁ ዓላማ ሲሉ የተሰውትን ጀግና ሴቶቻችንና ታሪካቸውን ለመዘከሪያ ነው። ባለፉት 100 ዓመታት ለጾታ እኩልነት፣ ለሴቶች ነጻነት መጎናጸፍና መብት መከበር ለተደረገውና አሁንም እየተደረገ ያለውን ትግል ለማስታወስ 100ኛ ዓመቱ ባለፈው ዓመት ተከብሮ እንደነበር ይታወሳል። አሁንም ደግሞ 101ኛ ዓመቱ በተለያዩ ዓለም አቀፍ መድረኮች አማካኝነት እየተከበረ ይገኛል። በነዚህ 100 ዓመታት በተወሰኑ የዓለም አካባቢዎች በትግል የተገኙ ድሎች ቢኖሩም አሁንም ገና ያልተሟሉ ቀጣይና ያላሰለሰ ትግል የሚጠይቁ የሴቶችንም በጋራ በአንድነት በመቆምና የወንዱንም ከፍተኛ አጋርነት የሚሹ በርካታ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎች እንዳሉ ግልጽ ነው። አንዳንድ አካባቢ ደግሞ ባለንበት በ21ኛው ምዕተ ዓመት በሴቶች ላይ የደረሰ ያለው በደልና ጭቆና የከፋና ሀዘን የተሞላበት ከመሆኑም በላይ ኑሯቸው አሰቃቂና አስከፊ መሆኑ በቃላት የሚገለጽ አይደለም። ዓለም አቀፍ የሴቶች ቀንን ማክበር ለነዚህ ክፍሎች ጥብቅና መቆምን መግለጽና ሁኔታቸውን ለሰላምና ፍትህ ወዳድ ኃይሉ ማሳወቅን የሚያጠቃልል ነው። በተለይም በተለያዩ ሀገራት እንደሚታየው በስንት ትግልና ጥረት የተገኙ ድሎች ሁሌም ጥበቃና እንክብካቤ ካልተደረገላቸው እምነትንና ባህልን ሽፋን ወይም መሰረት በማድረግ የሚቀለበሱ መሆናቸው ደግሞ የሚታይ ነው። ምስራቅ አውሮፓ ለዚህ መልካም ምሳሌ ነው። በሰሜን አፍሪካና በሌሎች አረብ ሀገራት አምባገነን አገዛዝና መሪዎችን ለመጣል በተደረገው ትግል የሴቶች ተሳትፎ የከፈሉትን መስዋዕትነት ከፍተኛ ቢሆንም የትግላቸውን ፍሬ ለመቋደስ የተቸገሩበት ምክንያት የዚህ የቅልበታ ነጠብራቅ በመሆኑ ነው። የካቲት 9 ቀን ወይም ማርች 8 ዓለም አቀፋዊነትን እየተላበሰ የሚገኘው በዓለም አቀፍ ደረጃ የተቋቋሙ በርካታ ህዝባዊ ድርጅቶች የሚያከብሩት በመሆኑ ብቻ ሳይሆን የተባበሩት መንግስታት ድርጅት ለጉዳዩ በሰጠው ትኩረት በ1977 ዓመተ ምህረት ባደረገው ጠቅላላ ስብሰባው በአመት አንድ ቀን የሴቶች መብትና የሰላም ቀን በተሰኘ መርሃ መፈክር ተከብሮ እንዲውል በመወሰኑም ጥምር ነው። በሀገራችን በኢትዮጵያም ያትውልድ ተብሎ የሚጠራው ተናባይ ዜጋ ትውልድ የኢትዮጵያ ሴቶችን አስከፊ ሁኔታ አንስቶ መወያየት ከጀመረበት ጊዜ አንስቶ ወቅቱ በፈቀደው ደረጃ ሴቶች የራሳቸውን ነጻ ድርጅት እንዲመሰርቱና ለመብታቸውም እንዲታገሉ ቀላል የማይባሉ ጥረቶች ማድረጉ ታሪክ የመዘገበው ነው። የዚህ ትውልድ ነጸብራቅ የሆነው ኢህአፓም ከተመሰረተበት ከዛሬ 44 ዓመት ጀምሮ እንቅስቃሴዎቹን ባካሄደባቸው አካባቢዎች ሁሉ ለሴቶች መጠቆን አስተዋጽኦ እያበረከቱ ያሉ ጎጂ ልማዶችን ወጎችን፣ ባህሎችን፣ አመለካከቶችን፣ አነጋገሮች እንዲወገዱ በማስተማር ያደረጋቸው ስራዎች በዚህ የተካፈለው ህዝብ ራሱ ምስክር ነው። መብታቸውንም በማስከበር ብቻ ሳይሆን በራሳቸው ተደራጅተው እንዲንቀሳቀሱ በማድረግ በተለያዩ የድርጅቱ ተቋማት ውስጥም የአመራር ኃላፊነት ተረክበው ለህብረተሰቡ ነጻነት መጎናጸፍና ዲሞክራሲያዊ መብት መከበር የበኩላቸውን አስተዋጽኦ እንዲያበረክቱ ያደረጋቸው ጥረቶችና ያስገኛቸው ውጤቶች ለሌሎች አርአያ የሚሆኑ ከቶ የሚረሱ የማይችሉ የትግሉ ታሪክ ናቸው። ተራማጅ ነን እያለ ይመጣደቅ የነበረው የደርግ ሆነ ያሁኑ ዘረኛ አምባገነን የወያኔ አገዛዝ ህገ መንግስታችን በሚሉት ሰነዳቸው ላይ ስለ ሴቶች መብትና ነጻነት የሚገልጹ አንቀጾችን ሸንቁረው መጠነ ሰፊ ፕሮፓጋንዳ ቢነዙም በባዳም ጥቂት እርጥባን እየተደገፉ እዚህም እዚያም ከሚንቀሳቀሱት ህዝባዊ ድርጅቶች በስተቀር በመሆኑ ለፓራፊነትና ግዴታ ተሰምቷቸው በተጨባጭ የሴቶችን መብት ያስከበሩበት ሁኔታ የለም። የወያኔ አገዛዝ ነጋጠባ በየአደባባዩ በየመሳቤቶች መፈክር በመስቀል ህዝብን ከማስተገር ከማስጠንቅ በላይ እንዳልሄደ ድርጊቶቹ የሚያንቀልጡት ናቸው። ለጾታ እኩልነት ተቆርቋሪ ነኝ ያለ ለጆሮ የሰለቸ ፕሮፓጋንዳ ቢነጋም በአገዛዙ በኩል ለሴቶች የተሰጠው ትኩረት ዝግዝግተኛ በመሆኑ ሴቶች ከወንዱ ጋር ሲነጻጸር በሁሉም መስክ ያላቸው ተሳትፎ እጅግ ወደ ኋላ የቀረ ነው። በመሆኑም ዛሬ ብዙሃን ሴቶች ከየመድረጉ ተገልለውና ተጨቁነው መገኘታቸው አንዳንድ ሴቶች በሚኒስትርነት በዳይሬክተርነት ማዕረግ መሾማቸው የጾታ እኩልነትን የሚገልጽ ባለመሆኑ ጾታቸውን ተንተርሶ በገጠርም ሆነ በከተማ ኗሪ በሆኑ ሴቶች የሚደርሰው በደል መባባሱ የሚያረጋግጠው አንድ ነገር ቢኖር ይህንን ተጨባጭ ሁኔታ ነው። የኢትዮጵያ ሴቶች በሁሉም ዜጋ ላይ በአጠቃላይ በሚፈጸመው የጋራ ጥቃት ባሻገር በሴትነታቸው ብቻ የሚደርስባቸው ድርብ ጥቃት ጥርሶኑ ለማስወገድ ቀርቶ በአግባቡ እንኳን ለመቀነስ አልተቻለም። አሁንም ድረስ የጾታ እኩልነት በተግባር በሚገባ አልተረጋገጠም። በጣም ጥቂት የሆኑ ሴቶች በራሳቸው ጥረት የሥራ ዕድል አግኝተው ለመቀጠር ቢችሉም ለተመሳሳይ ሥራ እኩል የደሞዝ ክፍያ አያገኙም። በትዳር የተጎዳኙ ሁለቱም የሥራ ዕድል አግኝተው የሚሰሩ እንኳን ቢሆን የቤተሰብ ኃላፊነቱ በሴቶች ትከሻ ላይ በመሆኑ ሕፃን ልጆቻቸውን ተከባክቦ ማሳደግ፣ አቅም ያነሳቸውን በእርጅና ምክንያት ጉልበት እያጡ የሚሄዱ ወላጆቻቸውን ጭምር ማሰባሰብና መንከባከብ በዋናነት በሴቶቹ ትከሻ ላይ ወደቀ ነው። አበረታች የተባሉ የመመጻደቂያ የማደናገሪያ የመደለያ መግለጫዎች በወያኔ አገዛዝ አሁንም ድረስ ቢጎረጎሩም የቤተሰብ ኃላፊነታቸው እየከበደ እንጂ እየቀነሰ አይታይም። ሴቶች ከቤት ውስጥ ጀምሮ በትምህርት ቤት፣ በስራ ቦታ፣ በጓሮ እርሻ፣ በህብረተሰብ መካከል የተለያዩ በደሎች እየተጋለጡ ናቸው። በጋብቻ መልክ ቁርኝት ባለበት ወንዶች የገቢ ምንጭ የቤት የበላይና ውሳኔ ሰጪ በመሆን በቀጣይነት ያለ በመሆኑ ሴቶች በዝቅተኛነት እንዲታዩ ከፍተኛ አስተዋጽኦ እያደረገ ይገኛል። በተለያዩ ጥናቶች እንደተረጋገጠው ከ85 ከመቶ በላይ የሚሆኑ ሴቶች ለቤት ውስጥ የኃይል ጥቃት ሰለባዎች የሆኑበት፣ አካላዊ ደህንነታቸው ለተለያዩ አደጋዎችና በሽታዎች የተጋለጡበት፣ በማህበራዊ ህይወት ተሳትፎ ደረጃ፣ በኢኮኖሚ አቅም፣ በውሳኔ ሰጪነት ሴቶች ዝቅ ተደርገው የሚታዩበት ሁኔታ ሰፍኖ ያለበት ነው። የትዳር ህይወትን በአግባቡ ማጣጣም በጣም ከባድ በሚሆንበት ሁኔታ ደግሞ አብሮነቱ ትርጉም የሌለው እርካታም የማይገኝበት በመሆኑ የአካል፣ የመንፈስ፣ የስነ አምሮና የስነ ልቦና ጥቃት ሰለባ የሆኑ ሴቶች በተለይ ባለፉት 20 አመታት የወያኔ አገዛዝ ባሳፈነው የሞራል ድቀትና የስነ ልቦና ብልሽነት የተነሳ ቁጥራቸው በሚያስገርምና በሚያስጨንቅ ሁኔታ እየተበራከቱ መሆናቸው በጥናት የተደረሰበት ነው። ድብቅና ግልጽ ሴተኛ ዳርነት በጣም እየተስፋፋ ነው። ይህ በራሱ አስከፊነቱ አልበቃ ብሎ በአገዛዙ አቀናባሪነትና ድጋፍ ሰጭነት በአረብ ሀገር ለዘመናዊ ባርነት እየተዳረጉ ያሉ ሴቶች ወጣቶቻችን ከድብደባ ጀምሮ ለተለያዩ ጥቃቶች እየተጋለጡ መገኘታቸው በተደጋጋሚ እየተገለጸ ነው። ኢህአፓ ይህንን በሴቶች ላይ እየደረሰ ያለውን ድርብ ጥቆናና በደል አጥብቆ ይቃወማል ያውዛለም። ይህ ስር የሰደደ ችግር ከጠቅላላው የህብረተሰቡ ሁለንተናዊ ችግሮች ተለይቶ ለብቻው መፍትሄ እንደማያገኝ ኢህአፓ ጽኑነቱ ነው። ስለዚህም መሰረታዊ የሥርዓት ለውጥ ለማድረግ ለዲሞክራሲ፣ ለሰብአዊ መብት መከበር የቆሙ ዜጎች ሁሉ ይህንን በሚገባ ተገንዝበው የወያኔን አገዛዝ ከስልጣን ለማባረር ይቻል ዘንድ የጋራ የትግል ጥሪ በትግሉ ሜዳ እንዲመሰረት ደግሞ ደጋግሞ ያቀርብላቸዋል። የዓለም አቀፍ የሴቶች ቀንን በዛሬው ዕለት እናከብራለን። ሴቶች ደግኖቻችንንም ትንዘክራቸው ባለፉት 100 ዓመታት የትግል ሂደት ውስጥ በጽግረዳነትና በዳቡነት ሲያሜ የተሰጣቸው የትግል መፈክሮች ገና በአግባቡ መፍትሄ አላገኙምና ለስኬታማነታቸው ከሴት እናቶቻችን፣ እህቶቻችን፣ ልጆቻችን ጋር በመሆን በጽናት እንታገል ይላል። ሴቶችም ለመብታቸው እንዲታገሉ ነጻ ድርጅታቸውን እንዲያቋቁሙ የተቋቋሙትንም እንዲያጠናክሩና እንዲተባበሩም ጥምር በመሆኑ ልብ እንርዳ። እንደ ግፍሲል ኢህአፓ የተጠበቀ አደራውን ያስተላልፋል። ኢህአፓ የሴቶችን ጥያቄ የትግላችን እንብርት መሆኑን ያረጋግጠ ዓለም አቀፍ የሴቶችን ቀን ሲከበር የሚያስተላልፈው ልዩ መልእክትም አንድ ብቻ ነው። መደራጀት፣ የተደራጁ መተባበርና መታገል የወቅቱ መርሃ ግብር ነው። የሴቶች መብት ይከበር፣ የሴቶች ትግል ይጠናከር። በሴቶች ሁሉን ተናዊ ተሳትፎና ትግል እነተኛ ድል ይገኛል። ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቀርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸለባ ዳግመኛ እንድትመጪ ይታየኛል እኔ ለልቤ ደስታ ሀሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራኔ ታለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያን ጎልሽ ነፃነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቶ አልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ቁጥራቸው እጅግ ነው ህልቆ መሳፍርት ወሰን ዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ አንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ስካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትሆኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ መኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጀ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሳሳፍ አንጀቷ አለላት መከታ ኑሮ ፈረቃ ነው
አለናት ንፍክ የኔን ተምይፈጽም ማደርሰው ከልክ እንግዲህናቴ አፈር ተበላኝ ታኑራኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትንሙን ማቃኛ ይፍጠር ሌላ መና ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ለከላው በሞክር ክፉ ክፉነ የናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ሐቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
Thank you.